Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምፅ ተጀመረ። ዛሬ ምሽት ከሚሰሙት ጉዳዮች መካከል
እኛ በአጋጣሚ በስራ አጋጣሚ ያገኘናቸው ችግሮች እህቶቻችን ዳግም እንዳያጋጥማቸው ብለው ተቀናይተው በዚህ ደረጃ ስለሰሩ መጀመሪያ በራሴና በእናንተ ስም እንድታመሰግኑልኝ እፈልጋለሁ።
ሃሽታግ ለህቴ በተሰኘ ዘመቻ አማካኝነት በድሬዳዋ ከተማ የሚኖሩ ወጣቶች ለ500 ሴት ተማሪዎች የሚሆን የንጽህና መጠበቂያ ቁሳቁስ ልገሳ አድርገዋል። ሙሉ ዘገባው በምሽቱ ይደመጣል።
የተፈናቀሉ ዜጎችና የተለያዩ ከመኖሪያ ቀያቸው በተለያዩ ሁኔታ የሚኖሩ ሰዎችን ይጨምራል። ለምሳሌ ወታደሮች፣ ተማሪዎች የመሳሰሉት እነሱ የሚጨምር ስለሆነ እችን በሚያካትት መልኩ እየተዘጋጀንበት ነው ማለት ነው። ስለዚህ የተፈናቀሉ ሰዎች ባለን ኦርጋናይዝ ሆኖ መረጃ መሰረት ድምፅ እንዲሰጡ የሚደረግበት
ኢትዮጵያ ምርጫ ከማከናወኗ በፊት የጸጥታና ደህንነት ጉዳይን እንድታስቀድም የመከረው ውይይት ከሰሞኑ ተደርጓል። ሙሉ ዘገባው በተመሳሳይ በምሽቱ ይደመጣል። እነዚህና ተጨማሪ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ቅንብሩን ያከናውናል። ከሁሉ አስቀድሞ አጫጭር የዓለም ዜናዎች ይሰማሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አመሻችኋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጠቅላይ ሚኒስትር አብይ አህመድን ትላንት ስልክ ደውለው አነጋግሯቸዋል። የዩናይትድ ስቴትስና የኢትዮጵያ ግንኙነት አስፈላጊነት ብሊንከን ለጠቅላይ ሚኒስትር አብይ ባጽኖት ያነሱላቸው መሆኑን የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ቢሮ ትላንት ከሰዓት በኋላ ባወጣው ጽሑፍ አስታውቋል። ትግራይ ውስጥ ያለው ሰብአዊ ቀውስ በእጅጉ የሚያሳስባቸው መሆኑን የውጭ ጉዳይ ሚኒስትሩ መግለጻቸውንና ሌላ የህይወት መጥፋትን ለማስቀረት እንዲቻል መንግስቱ ፈጥኖ ሙሉና ያልተገደበ ሰብአዊ ድጋፍ እንዲደርስ እንዲያደርግ ማሳሰባቸውን ቃል አቀባዩ አመልክቷል። ዩናይትድ ስቴትስ ለኢትዮጵያ የለውጥ አጀንዳ፣ ለመጪው ብሔራዊ ምርጫ፣ ለአካባቢያዊ ሰላም፣ ጸጥታና ደህንነት፣ ለዲሞክራሲና ለሰብአዊ መብቶች መከበር፣ ለፍትህ ተጠያቂነት ማስፈን፣ ለሁሉም ኢትዮጵያውያን ኢኮኖሚያዊ ብልጽግና ድጋፏን መስጠት እንደምትቀጥል የውጭ ጉዳይ ሚኒስትር ቶኒ ብሊንከን ለጠቅላይ ሚኒስትሩ በድጋሚ ያረጋገጡላቸው መሆኑንም የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጽሑፍ አስታውቋል። በኢትዮጵያ የትግራይ ክልል ያለው ሁኔታ አሁንም አስከፊ መሆኑን በትላንት ለታዩ ገለጻቸው ያመለከቱት የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዲጃሪች አሁንም ለብዙ መቶ ሺህ የክልሉ ነዋሪዎች እርዳታ እየደረሰ እንዳልሆነ ተናገሩ። በተለይም 2/3 የክልሉ ህዝብ በሚኖርበት በገጠራማው አካባቢ የኢኮኖሚ እንቅስቃሴ፣ የኤሌክትሪክ፣ የመገናኛን ጨምሮ መሰረታዊ አገልግሎት እንደተቋረጠ ነው ብለዋል። ባንኮችም ከዋና ከተማዋ ከመቀሌ በስተቀር እንደተዘጉ ናቸው ያሉት ቃል አቀባዩ ይህም የእርዳታ ድርጅቶችና ሌሎችን መሰረታዊ አገልግሎት ለማድረስ የሚያደርጉትን እንቅስቃሴ ያደናቅፋል ነው ያሉት። ውጊያው ሰብል መሰብሰቢያ ወቅት ላይ በመቀስቀሱ ገበያ ላይ የምግብ እጥረት እንደሚታይ ተገልጿል ያሉት ዱጃሪች ባለም የጤና ድርጅት እምነት በክልሉ ካሉት ሆስፒታሎች 80% ከአገልግሎት ውጪ ናቸው። የግጭቱ መቀጠል ከአስተዳደራዊ ቢሮክራሲው ጋር ተደምሮ ለችግረኞች የእርዳታ ተደራሽነትን ለማድረግ የሚደረገውን ጥረት አዳጋች አድርጎታል ካሉ በኋላ ያለ እንቅፋት መድረስ እንዲቻል ለችግረኞችም ጥበቃ የሚሰጥበት አስቸኳይ እርምጃ እንዲወሰድ መማጸናችንን እንቀጥላለን ብለዋል። አያይዘውም በቅርቡ በኢትዮጵያ ጉብኝት ያደረጉት የድርጅቱ ከፍተኛ ባለስልጣናት ችግሩ ሊባባስ እንደሚችል ከሚረዱት የኢትዮጵያ ባለስልጣናት ጋር ፍሬያማ ውይይት አድርገዋል ብለዋል። የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን ምትኩ ካሳ በትግራይ ክልል በአሁኑ ወቅት በመንግስትና አጋር ድርጅቶች አማካኝነት ለ2.5 ሚሊዮን ዜጎች እርዳታ እየተሰጠ መሆኑን መናገራቸውና በክልሉ አብዛኛው ክፍል በአሁኑ ጊዜ ለእርዳታ ተደራሽ መሆኑን ተናግረዋል። የዩናይትድ ስቴትስ የመወሰኛ ምክር ቤት በዶናልድ ትራምፕ ላይ የመሰረተውን ክስ በቀጣይ ሳምንት መስማት ይጀምራል። የፊታችን ማክሰኞ 100ዎቹም የህግ መወሰኛ ምክር ቤቱ አባላት ተሰይመው በቀድሞ ፕሬዝዳንት ላይ የተመሰረተውን ክስ ማድመጥ ይጀምራሉ። የቀድሞ ፕሬዝዳንት ትራምፕ ደጋፊዎች ጆ ባይደን ያሸነፉበትን ፕሬዝዳንታዊ ምርጫ ውጤት እንዲሰረዝ ለማድረግ የዩናይትድ ስቴትስ ምክር ቤትን በመውረር የፈጸሙትን ጥቃት ተከትሎ የተወካዮች ምክር ቤቱ ሳምንት ባልሞላ ጊዜ ውስጥ ያቀረበባቸውን አመጽ የመቀስቀስ ክስ ወደ መወሰኛ ምክር ቤቱ መርቶታል። በዚህም ዶናልድ ትራምፕ 2 ጊዜ በምክር ቤት የተከሰሱ ብቸኛው ፕሬዝዳንት ሆነዋል። በቀጣዩ ሳምንት የመወሰኛ ምክር ቤቱ ችሎት ሲጀመር በፕሬዝዳንታዊ ምርጫ ውጤት የተናደዱ ጽንፈኞች ቁጣቸው ሊባባስ ይችላል የሚል ስጋት አለ። በዚህም ምክንያት መዲናዋ ዋሽንግተን ውስጥና አካባቢዋ የጸጥታ ኃይሎችንና ፖሊሶች በከፍተኛ ደረጃ ዝግጁ ሆነው ጥበቃ እንደሚያደርጉ አስታውቀዋል። የባይደን አስተዳደር ባለዝቅተኛ ገቢ ሀገሮች የኮቪድ-19 ክትባት እንዲዳረስ ድጋፉን ሰጠ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አስተዳደር ለዓለም ድሆች ሀገሮች የኮቪድ-19 ክትባት ለማቅረብ የታለመውን ኮቫክስ የተሰኘውን ስብስብ መደገፍ አስፈላጊ መሆኑን አስመሮበታል። የሆነ ሆኖ የዚህ ስብሰባ ተባባሪ መሪ ለሆነው ባጽኖት ስሙ ጋቪ ለሚባለው በዓለም ዙሪያ ክትባቶች እንዲዳረሱ ለመስራት የተቋቋመው ዓለም አቀፍ ህብረት እንዲሰጥ ባለፈው ታህሳስ ወር ከተፈቀደው 4 ቢሊዮን ዶላር ሌላ ተጨማሪ የገንዘብ ድጋፍ አለመመደቡን አስታውቋል። አዲሱ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ቃለ መሐላ ፈጽመው አስተዳደሩን በተረከቡ ማግስት ነው ዩናይትድ ስቴትስ በኮቫክስ ስብስብ እንደምትሳተፍና ያልሚ ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ የአዲሱ ትውልድ ድምፅ ነው። ለማናቸው ማስተያየቶችና ጥቆማዎች የማኅበራዊ መገናኛ አውታሮቻችንን ይጠቀሙ። ቪኦኤ አምሃሪክ በፌስቡክም ሆነ በትዊተር ላይ የምንገኝበት አድራሻችን ነው። ወደ ቀዳሚው ዘገባ እናምራ። ሃሽታግ ለህቴ በሚል መሪ ቃል የተሰባሰቡ የድሬዳዋ ከተማ ተወላጅ ወጣቶች ከተለያዩ አካላት ያሰባሰቧቸውን የሴት ልጆች ንጽህና መጠበቂያ ቁሳቁሶች 500 ለሚሆኑ የከተማና የገጠር ተማሪዎች ሰጥተዋል። ድጋፉ የተማሪዎቹን የአንድ ዓመት ፍላጎት የሚሸፍን ነውም ተብሏል። ጸጋ ፍጹም የዚህ በጎ እንቅስቃሴ አስተባባሪ ከሆኑት ወጣቶች መካከል አንዷ ናት። ከዘጋቢያችን አዲስ ቸኮል ጋር አጭር ቆይታ አድርጋለች።
በመጀመሪያ የድርሰት ሰጠን በሃሽታግ ለህቴ እና በእርስም በጣም እናመሰግናለን። ስሜ ጸጋ ይባላል። በሃሽታግ ለህቴ ውስጥ የወጣቶች እንቅስቃሴ ውስጥ በማስተባበር ሂደት እየሰራ እንገኛለን።
እስኪ ይሄ ሃሽታግ ለህቴ የሚለውን እንዴት እና እነማን እንደጀመራችሁት ነገር ስ
ሃሽታግ ለህቴ የሚለውን እንቅስቃሴ ሴት በመሆናችን እና ወጣት በመሆናችን በአካባቢያችን ያለውን ችግር በመመልከት የተለያዩ እንቅስቃሴዎች ሲኖሩ በወቅታዊ ፕሮጀክት የቀረጽና እየተሰራ ያለ ነው። የወራዊ ንጽህና መጠበቂያ ማሰባሰብ ሂደት ላይ ነን። በዚህም ደግሞ የመጀመሪያው መርሃ ግብር እያሰናዳን
ነው። ይህን ስራ የምትሰሩት በሀገር አቀፍ ደረጃ ነው ወይስ ድሬዳዋ ነው?
እንደምንሻለን በምስራቅ ሐረርጌ፣ በድሬዳዋ፣ በሀረርና በጅጅጋ ጋር የተንቀሳቀስን ነው። ሰፋ ስናደርገው ደግሞ ተደራሽነቱን በመላ ኢትዮጵያ ለማስወደግ ላይ ነው።
አሁን ዛሬ ድሬዳዋ የምትጀምሩት ከመጀመሪያችሁ ነው?
አዎ፣ እንደ መጀመሪያ ዙር መርሃ ግብር ለ500 ተማሪዎች የአመት የወራዊ ንጽህና መጠበቂያ በማሰባሰብ እና በመከፋፈል ሂደት ላይ ይገኛል። ለ500 ሴት ተማሪዎች ያንን ነገር ይህንን የንጽህና መጠበቂያውን ገዝተው መጠቀም ለማይችሉ ለአሜሪካ ሴት ልጃገረዶች በማሰባሰብ የአመት የሚሆነውን ባጆች በእያንዳንዳቸው የአመት የሚሆን ለ500 ሴት ልጃገረድ ተማሪዎች ከገጠርም ከከተማ የሚገኙ ማለት ነው።
በቀጣይ እዚህ ከድሬዳዋ ላይ ብቻ ነው ቀጣይ ሌላ የሚያሰባችሁ ካለ?
እንደ መነሻ እንደ ሀገራችንም እንደ ድሬዳዋ ልጅ እንደመሆናችንም በድሬዳዋ ብንነሳ በተለያዩ ምስራቅ ኢትዮጵያ ሀገር ክፍሎች ለመዘዋወር እቅዳለን። ሀረር በጅጅጋ እንደ መነሻ ለት ይዘነዋል።
የሃሽታግ ለህቴ ተጠቃሚ ከሆኑ ተማሪዎች መካከል አንዷ ስለ ስጦታው የተሰማትን እንዴት ገልጻለች?
ሽልማት ሽፈራው እባላለሁ። የምስራቅ ጀግኖች አንደኛ ደረጃ ትምህርት ቤት ተማሪ ነኝ። የስምንተኛ ክፍል ተማሪ ማለት ነው። ያው ዛሬ የመጣት የሞዴስ ለሴቶች የሚያስፈልግ ድጋፍ እንሰጣለን ታገኛላችሁ በሚል ነበር የመጣት እና ተማሪዎችን ወክዬ ለመቀበል ነው የመጣት።
ይህ ምን ያለ ተማሪዎች በተለይ ለሴት ተማሪዎች ምን ያለ ጠቃሚ ነው ብለሽ ታስቢያለሽ?
እጅግ በጣም አስፈላጊ ነው ማለት ብዙ ሴቶች የመንግስት ትምህርት ቤት ውስጥ ብዙ ችግረኛ ተማሪዎች አሉና ብዙ እየተረዱ በደፍተርም በኢንፎርም እየተረዱ ያሉ ይሄ ግን ታስቦ ከዚህ በፊት የተደረገ እንደዚህ ድጋፍ የለምና ደፍተር ዩኒፎርምና ድጋፍ ምሰጡ አሉ። እንደዚህ ግን የታሰበ ነገር አልነበረም። ይሄ በመታሰቡ በጣም ደስ ብሎናል። እናመሰግናለን።
በወቅቱ በክብር እንግድነት የተገኙት የድሬዳዋ ትምህርት ቢሮ ኃላፊ ወይዘሮ ሙሉካ ማህመድ ሌሎች እድሉ ያላቸው ወጣቶችን በየአካባቢያቸው ተመሳሳይ በጎ ፈቃድ ስራዎች ላይ እንዲሳተፉ ጥሪ አቅርበዋል። ሃሽታግ ለህቴ በሚል በማህበራዊ ሚዲያ ተሰባስበው ለትውልድ አካባቢያቸው ድሬዳዋ የበጎ ፈቃድ ስራ እየሰሩ ያሉ ወጣቶችንም አመስግነዋል።
ትምህርት ቢሮ ስምና በእናንተ በተማሪዎች ስም እንዲሁም በትምህርት ቤት አመራር ስም ይሄን ትልቅ የተቀደሰ ዓላማ ለእህቶቻቸው እኛ በአጋጣሚ በስራ አጋጣሚ ያየናቸውን ችግሮች እህቶቻችን ዳግም እንዳያጋጥማቸው ብለው በተወለዱበት ሀገር ጀምረው ለሁሉም ኢትዮጵያ ለማስፋፋት ስራውን የጀመሩትን እነዚህ ወጣቶች በማህበርም በግለሰብ ኢኒሼቲቭ መነሳሳቱ አይዲያው ቢመጣም ተቀናጅተው በዚህ ደረጃ ስለሰሩ መጀመሪያ በራሴና በእናንተ ስም እንድታመሰግኑልኝ ፈልጋለሁ። ያው በመቀጠል ትልቅ ቅድም ቤዛዊት ብዙ ሀሳብ አንስታለች። በሀገራችን እየተሰራ ያለው ስራ በተለይ በወጣቶችም በተለያዩ በጎ ስራ ተሳትፈው ህብረተሰቡን ከማገልገል አንጻር ሰፊ ስራ እየተሰራ ነው። ከዚህም ውስጥ አንደኛ ተማሪዎች በትምህርት ቤት ሁኔታ ምቹ ሁኔታ ተፈጥሮላቸው በተለይ ሴት ተማሪዎች የተለያዩ ተፈጥሯዊና ሰው ሰራሽ ችግሮች አጋጥሟቸው ከትምህርታቸው ወደኋላ እንዳይመልሳቸው በምን መልኩ መደገፍ አለብን? የተረሱ ህዝብ ወይም ሰው ጋር በብዛት አሁን የትምህርት ቁሳቁስ የተለያዩ ድጋፎች በትምህርት ቤት ደረጃ ይደረጋል፣ እናሰባስባለን እኛም። ይሄ ግን በዚህ ደረጃ በመንግስት ደረጃ ይዘናቸው የምንሰራቸው ስራዎች ቢኖሩ ችግር ፈቺ በሆነ መልኩ ተማሪዎች ሳይቸገሩ ሁሉም ጋር በተለይ በየወሩ ይሄን ገዝተው መጠቀም የማይችሉ ተማሪዎች ንጽህናቸውን ለመጠበቅ በአግባቡ እንዲጠቀሙበት አንዱ ሴት ተማሪዎች ከትምህርታቸው እንዳይቀሩ ወደኋላ እንዳይመለሱ እንዳይሸማቀቁ ከሚያደርጉ ስራዎች አንዱ ትልቅ ስራ ነው። ይሄ ድጋፍ ሲደረግ በዚህ ጎን ለጎን የግንዛቤ ስራ መሰራት አለበት።
የወር አበባ መጠበቂያ ሞዴሱ ለከተማ ተማሪዎች አንድ አገልግሎት የሚጣለው አይነት ሲሆን ለገጠር ተማሪዎች ግን እየታጠበ ለሁለት ዓመት አገልግሎት የሚሰጥ አይነት እንደተሰጣቸው ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በኢትዮጵያ ከወራት በኋላ የሚደረገው ምርጫ ነጻና ገለልተኛ እንዲሆን በሀገሪቱ የተከሰቱ ግጭቶች ሊቆሙና ሰብአዊ እርዳታ ለሚያስፈልጋቸው በአስቸኳይ ሊዳረስ እንደሚገባ በዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ አዲስ ሊቀመንበር ሆነው የተመረጡት ግሪጎሪ ሚክ ተናግረዋል። ሚክ ይህንን ያሉት ዩናይትድ ስቴትስ በአፍሪካ ላይ የሚኖራትን ፖሊሲ በተመለከተ የዓለም አቀፍ ስልቶችና ጥናት ማዕከል ባዘጋጀው የድረገጽ ውይይት ላይ ሲሆን በቅርቡ ምርጫ ያካሄደችውን ዩጋንዳን ጨምሮ አሜሪካ ከአፍሪካ ሀገሮች ጋር ትኩረት አድርጋ ስለምትሰራባቸው ጉዳዮችም አብራርተዋል። በምርጫ ወቅት የሚኖረውን ደህንነት አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ በሀገሪቱ ያለውን የጸጥታና ደህንነት ሁኔታ እየተሻሻለ ይሄዳል የሚል እምነት እንዳለው ገልጿል። ጉዳዩን የተከታተለችው ስመኝሽ የቆየ ናት፣ እንደሚከተለው ታሰማናለች።
አዲሱ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ ስልጣን ከመጡ በኋላ በምክር ቤቱ የውጭ ጉዳዮች ኮሚቴ አዲስ ሊቀመንበር ሆነው የተመረጡት ግሪጎሪ ሚክ በኢትዮጵያ ትግራይ ክልል በተከሰተው ግጭት ዙሪያ ያለው ከፍተኛ የመረጃ እጥረት በአስቸኳይ መፈታት እንዳለበት ያሳሰቡት በዚህ ሳምንት መጀመሪያ በዓለም አቀፍ ስልት ጥናት ማዕከል አማካኝነት በተካሄደ ውይይት ላይ ነው። ሚክ በተለይ ምርጫ በደረሰበት ወቅት በክልሉ ያለውን ሁኔታ በትክክል ማወቅ በጣም አስፈላጊ ነው ሲሉ ተናግረዋል።
ገለልተኛና ነጻ ምርጫ ለማካሄድ የሚያስፈልገው ሁኔታ መሟላቱ ሳይረጋገጥ ምርጫ ማድረግ አይቻልም። ስለዚህ ቅድሚያ ሊሰጠው የሚገባው ኢትዮጵያ ውስጥ ከሚመለከታቸው አካላት ጋር በመሆን የተጀመረው ለውጥ ወደ ነበረበት መመለስ ነው።
That's not being fair if you don't have the foundations that said in the beginning.
ኢትዮጵያ 6ኛውን አገራዊና ክልላዊ ምርጫ ግንቦት 28 2013 ዓ.ም ምረት እንደምትታካይድ ማስተዋቋን ተከትሎም ሚክ በሀገሪቱ የተለያዩ አካባቢዎች ያሉ ግጭቶች ቆመው ለምርጫ አመቺ ሁኔታ የሚፈጠርበት ሁኔታ ላይ ቅድሚያ ተሰጥቶ ሊሰራ ይገባል ሲሉ አሳስበዋል።
ህብረተሰቡ በሚደረገው ምርጫ እንዲተማመን ሁሉም ሰው በምርጫው ላይ ለመሳተፍ ይችላልው የሚል ስሜት እንዲሰማው መደረግ አለበት። ሌላው ግልጽ ነገር ደግሞ የሚታየው የሰባዊ ጉዳትና የመብት ጥሰት እንዳይቀጥል መደረግ አለበት።
ከምርጫ ጋር ተያይዘው የሚነሱ የጸጥታና አለመረጋጋት ጉዳዮች በምርጫ ሂደቱ ላይ እየፈጠረ ያለውን ስጋት በተመለከተ ያናገርናቸው የምርጫ ቦርድ ኮሙኒኬሽን አማካሪ ሶሊያና ሽመልስ በበኩላቸው ሀገሪቱ ያለችበት የጸጥታ ሁኔታ ከምርጫ ጋር እንደሚገናኝ በመግለጽ በመጪዎቹ 3 ወራት የሀገሪቱ የጸጥታ ሁኔታ በሚሻሻልበት ሁኔታ ላይ ቦርዱ ከሚመለከታቸው አካላት ጋር አብሮ እየሰራ መሆኑን ተናግረዋል።
እንግዲህ ምርጫው የምርጫ ጊዜ ስኪርስ ድረስ የሚኖር ይችላል ሁኔታ ይሻሻላል። በተለይ ደግሞ ቦርዱና መንግስት ማቋቋመው የዚህ የምርጫ ጸጥታና ደህንነት ታስክ ፎርስ ውስጥ የኢትዮጵያ ብሔራዊ ምርጫ ቦርድም እንደ አንድ አባል ሆኖ የምርጫ ጸጥታ ቅድ ሲወጣ እንዴት ነው መውጣት ያለበትና በዛ ውስጥ የምርጫ ምርቶችም ሳይጣበቡ መራጮችም እንዲሁም ደግሞ ምርጫው ላይ የሚሳተፉ ፓርቲዎችም በአግባቡ እየተንቀሳቀሱ፣ በሌላ በኩል ደግሞ የምርጫ ጸጥታ የሚከበርበት ሁኔታ እንዴት ነው የሚለው ላይ የእኛ ግባት እየሰጠ ነው። ስለዚህ ተስፋ የምናደርገው ምንድነው የእነዚህ ሁኔታዎች እየተሻሻሉ በእኛም በኩል ደግሞ በመንግስትም በኩል ደህንነትን የመጠበቅ ሁኔታ የሰላምና ጸጥታን የመጠበቅ ሁኔታ እየተሻሻለ የሚሄድበት በቦርዱም በኩል ደግሞ ከምርጫ ጋር የተገናኙ በተለይ ኤሌክትራል ቫዮለንስ ሊሆን ይችላሉ የምናስባቸውን ነገሮች ወይ ቶሎ አይደንቲፋይ ማድረግና መለየት ወይም ደግሞ ከሆኑ በኋላ ደግሞ ቶሎ ምላሽ ለመስጠት የሚቻልበትን ደግሞ የራሳችንንም የምርጫ ኦፕሬሽን ውስጥ የተገናኘ ሲስተም መፍጠርን ማድረግ እንግዲህ ሁለቱንም ማድረግ እየሰራ ነው።
የጸጥታ ሁኔታን አስቀድሞ ማረጋገጥ ግን የቦርዱ ኃላፊነት አለመሆኑንና የሚመለከታቸው የመንግስት አካላት በዚህ ጉዳይ መጠየቅ እንዳለባቸው አበክረው የገለጹት ሶሊያና የሀገር ውስጥ ተፈናቃዮች ባሉበት ሆኖ መምረጥ በሚችሉበት ሁኔታ ላይ ቦርዱ እየሰራ እንደሆነም አክለው አብራርተዋል።
ሞባይል ፖሊንግ ስቴሽንስ ምንናቸው ተንቀሳቃሽ የምርጫ ጣቢያዎች ምን ያህሎች መቋቋም አለብን፣ የት አካባቢ ነው የሚቋቋሙት የሚለው የተፈናቀሉ ዜጎችና የተለያዩ ከመኖሪያ ቀያቸው በተለያየ ሁኔታ የሚኖሩ ሰዎችን ይጨምራል። ለምሳሌ ወታደሮች፣ ተማሪዎች የመሳሰሉትን እነሱን የሚጨምር ስለሆነ እችንም በሚያካትት መልኩ እየተዘጋጀንበት ነው ማለት ነው። ስለዚህ የተፈናቀሉ ሰዎች ባለንበት ኦርጋናይዝ ሆኖ መረጃ መሰረት ድምፅ እንዲሰጡ የሚደረግበትን እድል አንደኛው ቦርዱ የሚያየው ነገር ነው። በጣም ሴት
የዓለም አቀፍ ስልት ጥናት ማዕከል ባዘጋጀው የድህረ ገጽ ውይይት ላይ ተገኝተው ንግግር ያደረጉት ሚክ ዲሞክራቶች የተቆጣጠሯቸው የህግ አውጪውና የመወሰኛው ምክር ቤቶች በአፍሪካ ላይ የሚያራምዱት አቋም ምን እንደሚመስል አብራርተዋል። ከሰሞኑ ግጭቶች የበዙባት ኢትዮጵያን ወክላ የአዲስ ስታንዳርድ ሚዲያ መስራችና ባለቤት የሆነችው ጸዳለ ለማ ወቅታዊ ጉዳዮችን ለሊቀመንበሩ አስረድታለች። በትግራይ ክልል እየተካሄደ ያለው ግጭት ሙሉ ለሙሉ ቆሞ ወደ ክልሉ በቂ እርዳታ እንዲዳረስ ለማድረግ ዩናይትድ ስቴትስ ከፍተኛ ግፊት ማድረግ አለባት ያለችው ጸዳለ ከምርጫ በፊት የታሰሩ የተቃዋሚ ፓርቲ መሪዎችና አባላትም እንዲፈቱ ጠይቃለች።
An election in which only a few parties are enthusiastically campaigning, talking about
እያወራን ያለነው በጣም ጥቂት የፖለቲካ ፓርቲዎች ብቻ የምርጫ ዘመቻ እያደረጉበት ስላለውና በሺዎች የሚቆጠሩ የተቃዋሚ ፓርቲ አባላትና የበላይ አመራሮች የታሰሩበት ምርጫ ነው። ይህ ደግሞ በተለይ በኦሮሚያ ክልል በስፋት ይታያል።
ከኢትዮጵያ በተጨማሪ በቅርቡ ከፍተኛ ለመረጋጋት የተከሰተበት ምርጫ ያካሄደችው ዩጋንዳን ወክላ ጋዜጠኛና የሰብአዊ መብት ተሟጋች የሆነችው ሮዝቤል ኳጓሚሬ ባደረገችው ንግግርም ላለፉት 35 ዓመታት በስልጣን ላይ የቆዩት ዮሪ ሙሴቪኒ ሰላማዊ የስልጣን ሽግግር እንዲያካሂዱ አሜሪካ ግፊት እንድታደርግ ጠይቃለች።
Many people are really hopeful that we can see a peaceful power transition in
ብዙ ሰዎች ሰላማዊ የተመረጠ
አስተዳደር ኢትዮጵያንና ዩጋንዳን ጨምሮ ከአፍሪካ ሀገራት ጋር በሚኖረው ግንኙነት ዋና ትኩረቱን የሚያደርገው ድንበር ተሻጋሪ በሆኑ ችግሮች ዙሪያ መሆኑን ሚክ በውይይት ወቅት አበክረው ተናግረዋል። በትራምፕ አስተዳደር ወቅት አፍሪካ እኩል ድምጽ እንዳይኖራት የበታች ተደርጋ ቆይታለች ያሉት ሚክ የአየር ንብረት፣ ኢኮኖሚ፣ የሰላምና ጸጥታ ጉዳዮች የባይደን አስተዳደር በአፍሪካ ዙሪያ የሚያተኩርባቸው ጉዳዮች እንደሆኑ አስረድተዋል። በተለይ ሰላምና ጸጥታን በተመለከተ በአህጉሪቱ ውስጥ ተቀማጭ የሆኑ የዩናይትድ ስቴትስ ወታደሮች ሚናና አስፈላጊነት እንደገና እንደሚፈተሽ የጠቆሙት ሚክ ዩናይትድ ስቴትስ በሚቀጥሉት 10 ዓመታት አለመረጋጋት የሰፈነባቸው ሀገራትን ቁጥር በግማሽ ለማውረድ አለማ እንደምትሰራ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ትናንት ነው ምሽት ኢትዮጵያ የዓለም አቀፍ ጉባኤዎች አውደ ርዕዮችና ሁነቶች ማይስ ኮንቬንሽን ቢሮ በይፋ መመስረቷን ተከትሎ የቱሪዝም ኢትዮጵያ ዋና ዳይሬክተር አቶ ስለሺ ግርማ፣ የኢትዮጵያ ኤቨንትስና ኤግዚቢሽን አዘጋጆች ማህበር ምክትል ሊቀመንበር አቶ ነብዩ ለማና የኢትዮጵያ ቱር ኦፕሬተርስ ማህበር ፕሬዚደንት ወይዘሮ አንድነት ፈለቀን አነጋግረን ከቢሮው የሚጠበቁ ስራዎች ምን እንደሆኑና ይህ የቱሪዝም ዘርፍም ሀገሪቱን እንዴት እያገዘ እንደሆነ አስደምጠናችሁ ነበረ። ዛሬ ምሽት ደግሞ ከኮቪድ-19 ጎን ለጎን ይታሰብበት ይገባል ያሉትን የሀገሪቱን የጸጥታ ጉዳይ በተመለከተ እንግዶቻችን ያካፈሉን ሀሳቦች ይደመጣሉ። ኤደን ገረሙ ታቀርብልናለች።
የአዲስ አበባ የሆቴል ባለቤቶች የንግድ ማህበር በሚያዝያ 2012 ባወጣው ሪፖርት መሰረት ኮቪድ-19 ወደ ኢትዮጵያ ከገባበት ጊዜ አንስቶ ሀገሪቱ በየወሩ 35 ሚሊዮን ዶላር በሆቴልና ተያያዥ ዘርፎች እያጣች መሆኑን አስታውቋል። በመርሃ ግብርና ኢቨንትስ እንዲሁም በአስጎብኚዎች ዘርፍም የሚሰሩ አካላትም ተመሳሳይ ኪሳራ እንዳጋጠማቸው እየገለጹ ነው። ከዚህ በተጨማሪም በአሁኑ ሰዓት በሀገሪቱ ያለው ትልቁ የአውደ ርዕይ ማዕከል ለኮቪድ-19 ህሙማን ማረፍ አገልግሎት መዋሉን ጨምሮ በተለያዩ የሀገሪቱ ክፍሎች እየተነሱ ያሉ የጸጥታ ችግሮችም ቱሪስቶች ወደ ሀገሪቱ ፊታቸውን እንዳያዞሩ ገበያውን ይበልጡን እያቀዛቀዙት እንደሆኑ አቶ ነብዩ ያስረዳሉ።
እኛ ሀገር ነው ትንሽ የከፋው ብለን የምንወስደው አሁን ባለው ሁኔታ ላይ የቬኒዎቹ ላይ አንደኛው የሚሊኒየም አዳራሽ አሁንም ለኮቪድ ትሪትመንት ሴንተር እየተጠቀሙበት ነው ያሉት። መቼ እንደሚወጡም ግልጽ የተቀመጠ አቅጣጫ የለም። ስለዚህ ኢቬንቶቹንም ፕላን ለማድረግ የሚያስችል ሁኔታ ውስጥ አይደለም ያለ ነው። ኢሴን ብንወስድ ለኮንፈረንስ የምንጠቀማቸውን ፋሲሊቲዎች በካፓሲቲውን በአንድ አራተኛ ቀንሷል። በዚህ በሶሻል ዲስታንሲንግ ሜዥር ምክንያት እሱ ትልቅ ክፍተት ፈጥሮብናል። አሁንም ድረስ ሌሎቹ በርካታ ያሉት ችግሮች እንዳሉ ነው። ለምን እንደሱ እየተንቀሳቀሰ ባለመሆኑ በርካታ ድርጅቶች ከገበያው እየወጡ ያሉበት ሁኔታ አለ። ምንም ገቢ ሳያገኙ ወጪ ብቻ እያወጡ እየቆዩ ስለነበረ ያው የቻለው አሁንም ድረስ አለ። ያልቻለው ደግሞ ሰራተኞቹን እየበተነ ቢሮ እየዘጋም ያለበት ሁኔታ አለ። አሁንም ድረስ ኢንዱስትሪውን በደንብ አፌክት አድርጎታል። በርካታ ስራ ይፈልጋል። ያው አንዴ የወደቀን ነገር ማንሳት አዲስ ከመስራት የበለጠ ጉልበትም ሊፈልግ ይችላል። አብዛኛውን ጊዜ ከኮቪድ ጋር ተያይዞ ያለውን ነገር በተመለከተ ወጥቷል የኮቪድ ፕሮቶኮል። ሁሉም የሚሰሩ ኢቬንቶች ላይ እንዲተገበር ማድረግ ከተቻለ ሰዎችን ማምጣት የሚቻልበት ሁኔታ አለ። እሱ ላይ በርትተው ይሰራሉ ብለን እናስባለን። እኛም ማገዝ ያለብን የሚያገዝ ናቸው። ቶሎ አቅጣጫዎች ተቀምጠው ቬኒዎች ወደ ተለመደ ተግባራቸው እንዲገቡ የማስደረግ ፍላጎት ነው ያለ። የጸጥታው ጉዳይ ሶስት አመታት ወደዚህ ግን ትንሽ እየተፈጠሩ ያሉ ነገሮች አሉ። እንግዲህ የጦርነቱ ጉዳይ የሀገሪቱን ኢሜጅ አበላሽቶታል በብዙ መልኩ እና ጦርነት አለ የሚለው ነገር አሁንም በየቀኑ በምዕራባውያን ሚዲያ የሚወጣው ከጦርነቱ ጋር ተያይዞ ያለው ከረሃብ ጋር ተያይዞ ያለው መረጃ ስለሆነ መጥፎ ጥላሸት አምጥቷል ብለን እናስባለን። ይሄንን ለመመለስ ግን አንደኛው መንገድ የተለያዩ ሁነቶችን በሀገር ውስጥ ማካሄድ መቻል። አሁን ኔጌቲቭ ሚዲያ ኢምፕሊኬሽን እንዳለው እነዚህ የጦርነትና የራብ ዘገባዎች የኢቬንቶቹ መካሄድ ደግሞ የሚሰጡት መልካም ገጽታ ግንባታ አለ። ከዛ አንጻር ኢቬንቶቹ እንዲካሄድ ጥረት ማለት ለምን አዲስ አበባ ውስጥ እና በጣም በርካታ ሀገሪቱ ክፍሎችም ዞሮ ዞሮ ኢንተርናሽናል ኢቬንቶች ከታሰበው የሚሰራው ፋሲሊቲ ያለው አዲስ አበባ ስለሆነ የጸጥታ ችግር የሚባል በአብዛኛው የለውም ያለው አሁን ኢቬንቶቹን ኢንተርናሽናል ኢቬንቶቹን ማካሄድ ከተቻለ እንደውም የሀገሪቱን የጠፋውን ኢሜጅ ቶሎ ብሎ ለመመለስ አንድ እድል ነው ብለን ምናምኑ በኮንቬንሽን ቢሮውም በዛ ደረጃ ተረድቶት ነው እየሰራበት ያለው።
የኢትዮጵያ ቱር ኦፕሬተርስ ማህበር ፕሬዚዳንት ወይዘሮ አንድነት ፈለቀም የማይስ ቱሪዝሙ መጀመር ለወደፊቱ ትልቅ ተስፋ የሚጣልበት ቢሆንም በሀገሪቱ ጸጥታ ዙሪያ የሚነገሩ ዜናዎች ግን ጎብኚዎችን እያራቁ በመሆናቸው ከኮቪድ-19 ጎን ለጎን ሊታሰብበት ይገባል ይላሉ።
ማይስ ያው አንድ የቱሪዝም ሴክሽን ነው። እንግዲህ በጣም ብዙ በተሻለ የመክፈል አቅም ያላቸውን እንግዶች የሚችል የቱሪዝም እንግዲህ አንድ ዘርፍ ነው። የተሻለ ገቢ እናገኛለን። የተሻለ ደግሞ በሆቴሎች አማካኝነት ብዙ የስራ እድል ይፈጠራል እና ተያያዥነት ያላቸው አገልግሎት ሰጪ ሬስቶራንቶች፣ ትንሽ ሾፕ ያላቸው እና ተመሳሳይ አገልግሎት የሚሰጡ አገልግሎት ሰጪዎች በሙሉ ከዚህ ይጠቀማሉ። እስካሁን ድረስ ያው እንደዚህ ኦፊሻሊ በተደራጀ መልኩ ማይስን አስተዋውቆ ልክ ሌላውን ቱሪዝም እንደምናደርገው አስተዋውቆ ገበያ ፈልጎ የሚያመጣ ድርጅት ሳይኖር ያው ብዙ ስብሰባዎች ይካሄዳሉ። ስለዚህ ያለው ፖቴንሻል በተለይ ደግሞ የአዲስ አበባ ሆቴሎችን ምን ያህል ስብሰባዎች እንደሚያንቀሳቀስ ስለሚታወቅ ይሄ በደንብ ተይዞ እንደ አንድ ትልቅ ፕሮዳክት ቢሸጥ በጣም ትልቅ ገበያ ያመጣል። በጣም ብዙ ነገሮችን፣ ብዙ ቅንጅትን፣ በጣም ብዙ ስራን የሚጠይቅ ሴክሽንም ነው። በተለይ ደግሞ ከሰላም ጋር ተያይዞ ከሴኪሪቲ ጋር ተያይዞ እንደዚሁም መሰረታዊ የትራቭል የሚያስፈልጉ እንደ ቴክኖሎጂ አይነት መሰረተ ልማቶችን ማስተካከል በጣም ግድ ይላል። እንደ አጋጣሚ ሆኖ ነገሮች በጣም በተባባሱበት ወቅት የኮቪዱ ችግር ስለነበረ ኮቪዱ ሸፍኖታል። ይሄ ሆኖ ነው እንጂ መደበኛ እንደ ባለፉት አመታት የምንሰራበት አመት ቢሆን እጅግ በጣም አስቸጋሪ ነው።
የቱሪዝም ኢትዮጵያ ዋና ዳይሬክተር አቶ ስለሺ ግርማ በኢትዮጵያ የሚነሱ ግጭቶች እስካሁን ባለው ተሞክሮ ለጎብኚዎች ስጋት የሆኑበት ጊዜ እንደሌለ በመጥቀስ ከዚህ ጋር በተያያዘ የማይስ ኮንቬንሽኑ ቢሮ ከፍተኛ የሆነ የማስተዋወቅና የማበረታታት ስራዎችን እንደሚሰራና በመጪው 10 ዓመት ውስጥም 20% የሚሆኑ ጎብኚዎች በዚህ ዘርፍ አማካኝነት የሚመጡ እንደሚሆኑ ጨምረው አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችን የዛሬው የጋቢና ቪኦኤ መሰናዶ በዚሁ ተጠናቋል። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት። I know.